ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደምቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ
በሆስፒታል ናቸው በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም እና ሌላ አላማ ካልሆነ በስተቀር 100% እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው።
የጠቅላይ ሚኒስትር ቢሮ፣ የፌዴራል ፖሊስና የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ ከተነገረ የተወሰደ ነው። የዕለቱ አቢይ ርዕስ ይመለከተዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 20 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜና። የትግራይ ክልል ምክር ቤት ከፌዴራል መንግስት ኃላፊነታቸው በቅርቡ ለተነሱ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ። የወለጋ መንግስት በንጹሐን ላይ ተገቢ ያልሆነ እርምጃ እየወሰደ ነው የሚሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠራ። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም ሲሉ የፍልስጤማውያን ፕሬዚደንት ማህሙድ አባስ ለፕሬዚደንት ትራምፕ የሰላም እቅድ ምላሽ ሰጡ። አሁን ዜናዎች በዝርዝር። የትግራይ ክልል ምክር ቤት ከፌዴራል መንግስት ኃላፊነታቸው በቅርቡ ለተነሱ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ። ምክር ቤቱ አምስተኛ ዘመን 18ኛ መደበኛ ጉባኤ በዛሬው ዕለት ሲያጠቃልል የሶስት ከፍተኛ አመራሮች ሹመት አጽድቋል። በዚሁ መሰረት ከንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸውን በቅርቡ የተነሱት ወይዘሮ ፈትለወርቅ ገብረ እግዚአብሔር በምክትል ርዕሰ መስተዳድር ማዕረግ የፍትህና መልካም አስተዳደር ክላስተር ኃላፊ ሆነው ተሹመዋል። በአዲስ አበባ ከተማ በምክትል ከንቲባ ማዕረግ የትራንስፖርት ቢሮ ኃላፊ የነበሩ ዶክተር ኢንጂነር ሰሎሞን ኪዳነ የትግራይ ከተሞች ክትትል ኃላፊነት ኃላፊ ሆነው ተሹመዋል። በኢህአደግ ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ የነበሩት አቶ አስመላሽ ወልደ ስላሴ ደግሞ የትግራይ በይነ መንግስታት ግንኙነት ጽህፈት ቤት ኃላፊ ሆነው እንዲሰሩ መሾማቸው ተገልጿል። የወለጋ መንግስት በንጹሐን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠርቷል። በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ የትራንስፖርት አገልግሎትም ተቋርጧል። አድማው ሶስት ቀናት እንደሚቆይ ተሳታፊዎች ለቪኦኤ አስታውቀዋል። ተመሳሳይ አድማዎች በአንዳንድ የምስራቅ ሐረርጌ ከተሞችም መጠራታቸው ተሰምቷል። አዲስ ቸኮል ዝርዝር አለው።
የሐረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገብቶ ውሏል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማው ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪኦኤ አስታውቀዋል። ዘረፋም ሆነ የንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያዎች ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋማትና ባንኮችም ተዘግቶ መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው እየተዘጉ እንደነበር ምንጮች ለቪኦኤ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ህዝብ ላይ እየተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል።
ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም እንቃወማለን። የሚያደርገው ማለት ነው
መንግስት እየወሰደ ያለውን ጥቃት ነው። ኮማንድ ፖስቱ ነው ምኑ ነው የምትቃወሙት?
መንግስቱን የያዝ እየጨረሱ ስለሆነ ስለዚህ አሁን ኮማንድ ፖስቱም ይነሳ የሚባል
ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የሐረሪ ፖሊስን የፍትህና ጸጥታ ቢሮንና የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጣና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ ሐረርጌ አንዳንድ ከተሞችም በተለይም በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ በወለጋ መንግስት ተብሎ የተነበበው መንግስት በወለጋ በሚል እንድትረዱት እንጠይቃለን። ይቅርታ እንጠይቃለን። አዲስ ቸኮል እናመሰግናለን። ኮሮና ቫይረስ አፍሪካም ሊገባ ይችላል የሚለውን የባለሙያዎች እምነትን መሰረት በማድረግ የአፍሪካ ሀገሮች እየተዘጋጁ መሆን ያላቸው የኢኮኖሚ ግንኙነት እያደገ በቻይናና በአፍሪካ ሀገሮች መካከል የሚደረገው የሰዎች ዝውውርም እየጨመረ በመሆኑ የአፍሪካ ሀገሮች ለይተው ለማስቀመጥ መዘጋጀት አለባቸው ይላል የጤና ጥበቃ። ወደ ሀገራቸው የተመለሱ ሶስት ኢትዮጵያውያንና አንድ ቻይናዊ ተማሪን ኳራንቲን ውስጥ ማስገባቷ ወይም ከሌሎች ጋር እንዳይገናኙ መለየቷን ትላንት ገልጻለች። ተማሪዎቹ ትኩረት የተደረገባቸው ከርከርና ሳልን ያካተተ የህመም ስሜት ስለነበራቸው መሆኑ ተገልጿል። የኢትዮጵያ የጤና ጥበቃ ሚኒስቴር ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ኢትዮጵያ ለበሽታው መከላከል ዝግጁ መሆኗን ገልጸዋል። የኤርትራ የጤና ሚኒስቴር ጽህፈት ቤት በአየር የባህርና በምድር ወደ ኤርትራ ተጉዘው ለሚመጡ መደኞች የሚረዳ የኮሮና ቫይረስ መመርመሪያና ተጠርጣሪዎች ማቆያ ተቋማት ማዘጋጀቱን በኤርትራ ጤና ሚኒስቴር ጽህፈት ቤት የህዝባዊ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አምደ ብርሃን ተስፋ ጽዮን ለቪኦኤ ተናግረዋል። በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራና ክትትል መጀመሩንም ዶክተር አንደ ብርሃን አስረድተዋል። ብርሃን በርሀ ዝርዝር አለው።
ካለፈው ታህሳስ ወር ጀምሮ በቻይና ውሃን ከተማ የታየውና ወደ ሌሎች ሀገራት እየተስፋፋ ያለውን የኮሮና ቫይረስ ለመከላከልና ለመቆጣጠር በአየር በባህርና በምድር የሚመጡ መንገደኞችን ለመመርመር የሚረዳ የጤና ተቋማት እንዳዘጋጀ በኤርትራ የጤና ሚኒስቴር የህዝባዊ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጽዮን ለቪኦኤ ተናግረዋል። በኤርትራ ከሚገኘው የዓለም የጤና ድርጅት ጽህፈት ቤት ጋር በመገናኘት አስፈላጊውን መረጃዎች ሲያሰባስቡና ሲለዋወጡ እንደነበር የተናገሩት ዶክተር አንደ ብርሃን እንደዚህ አይነት ሁኔታን ለመከላከል በሀገር ደረጃ የቆመው ኮሚቴ በተለያዩ የኤርትራ ቦታዎች ካሉት ኮሚቴዎች ጋር በመዋሃድ እየሰራ እንደሆነም ተናግረዋል። ዶክተር አንደ ብርሃን አያይዘውም የቅድመ መከላከያ ኮሚቴው በሰጠው መረጃ መሰረት በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራ መጀመሩን ተናግረዋል። የህዝቡንና የጤና ባለሙያዎችን ድጋፍ ለማሳደግ ከዓለም የጤና ድርጅት ጽህፈት ቤት የተላኩ ጽሁፎች ተተርጉመው እንደተሰራጩ፣ ፖስተሮችና በራሪ ጽሁፎችም እንደተዘጋጁ ያስረዱት ዶክተር አንደ ብርሃን በአስመራ አየር ማረፊያ ለመንገደኞች የተዘጋጀ በራሪ ወረቀት እንዲሁም የሙቀት መለኪያና በበሽታው የተጠረጠሩ ሰዎች ማቆያ ተዘጋጅቶ ስራ ላይ መዋሉን አስረድተዋል። ከኤርትራ ወደ ቻይና፣ ከቻይና ወደ ኤርትራ የመጓዝ እቅድ ያላቸው ኤርትራውያን ለጊዜው ጉዟቸውን እንዲያራዘሙት የመከሩት ዶክተር አንደ ብርሃን በቻይና ይሁን በሌላ ሀገራት የሚገኙ ኤርትራውያን በየሀገራቱ ካሉት የኤርትራ ኤምባሲ ጽህፈት ቤት አስፈላጊውን መረጃ ማግኘት እንደሚችሉ በመጠቆም በበሽታው ከመለከፍ ራሳቸውን እንዲጠብቁ ምክራቸውን ለግሰዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
በአፍሪቃ ሳህል ቀጠና አካባቢ እየተባባሰ በመሄድ ላይ ያለው ግጭት ዋናዎቹ ሰለባዎች ወደ 5 ሚሊዮን የሚጠጉ ልጆች መሆናቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ገልጿል። የልጆች የሰብአዊ መብት በአስከፊ ሁኔታ እንደሚጣስ ዩኒሴፍ ሲያስረዳ ይጠለፋሉ፣ ለውትድርና ይመለመላሉ፣ ጾታዊ ጥቃትና ሌሎች አይነት በደሎች ይፈጸምባቸዋል ይላል። ቡርኪና ፋሶ፣ ማሊና ኒጀር ውስጥ የሚፈራረቀው ድርቅና የጎርፍ መጥለቅለቅም በርካታ ችግሮች በልጆችና በቤተሰቦቻቸው ላይ ስቃይ እያደረሱ መሆናቸውን የህጻናት መርጃው ድርጅት ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ አዲስ ምዕራፍ ይከፍታል ያሉትን የሰላም እቅድ ትላንት ይፋ አድርገዋል። ፕሬዚዳንቱ ይህን ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ከጎናቸው ቆመው ነበር። የኔ ራእይ ፍልስጤማውያንና እስራኤል አሸናፊ የሚሆኑበት እድል መክፈት ነው። የፍልስጤማውያን ሀገርን ምስረታ ከእስራኤል ጸጥታ ጋር የሚያያይዝ የሁለት ሀገሮች መፍትሄን እውን የሚያደርግ ነው ብለዋል ፕሬዚዳንቱ። ስለ እቅዱ በተደረገው ንግግር ያልተሳተፉት ፍልስጤማውያን ግን ባለ 80 ገጽ የሰላም እቅዱን ገልብጠው እንኳን ሳያዩ አንቀበልም ብለዋል። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም፣ የእርሶ ስምምነት ሴራው አያልፍም ሲሉ የፍልስጤማውያን ፕሬዚደንት ማህሙድ አባስ ራማላ ሆነው በትምህርት ላይ ያተኮረ በትራምፕ ላይ ያተኮረ ምላሽ በቴሌቪዥን ሰጥተዋል። ትራምፕ በበኩላቸው ይህ ጊዜያዊ ስቅታ ነው በማለት ለፕሬዚደንት አባስ ደብዳቤ መላካቸውን ገልጸዋል። የሰላሙን መንገድ ከመረጡ አሜሪካና ብዙ ሌሎች ሀገሮች ይረዷቸዋል የሚል ደብዳቤ እንደላኩላቸው ትራምፕ ተናግረዋል።
ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭቱ መሐንዲሳችን ዳን ክራፍተን፣ አቀናባሪያችን ብርሃን ኃይሉ ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። የአቶ ጀዋር መሐመድን ኢትዮጵያዊ ዜግነት ሁኔታ እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ተጻፈ።
ዜግነታቸው መልሰው ማግኘት የቻሉበትን መሆኑን የሚያሳይ ማስረጃ እሱን እንዲያቀርቡ ነው። ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው።
ይሄ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አድርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል።
አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ምክትል ሊቀመንበር የሰጡትን መልስ ነው የሰማችሁት። አድማጮች ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የዕለቱ አብይ ርዕስ ደርሶናል፣ እየተሰናዳ ነው። ቀጥለን እናቀርባለን። ከዚያ በፊት ግን ወደ ቴፕ የሚወስደን ላስቀድም። ለደህንነታችን አደጋ ደቅኗል፣ በስጋት በጸጥታ ስጋት ውስጥ እንድንኖር የተገደድ ነው፣ የክልሉና የዞን መንግስት ወንጀለኞችን ለህግ ስለማያቀርቡ ነው ሲሉ የደቡብ ክልል የቴፒ ከተማ ነዋሪዎች ከሰሱ። የክልሉ የሰላምና ጸጥታ ቢሮ በበኩሉ የተባለው ችግር ተጨባጭ መሆኑን ገልጦ ቢሮ በአካባቢው የፖለቲካ ፍላጎት ያላቸው ያላቸው የጸረ ሰላም ኃይሎችና በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የሚያደርሰው ጥቃት ነው ሲል የክልሉ መንግስት እርምጃ ለመውሰድም አቅጣጫ አስቀምጧል ይላል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተመለሰም። ስማቸው እንዲገለጥ ያልፈለጉ የከተማ ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪኦኤ ገልጠዋል።
በ300ና 400 ሺህ የሚቆጠር ህዝብ ዛሬ ከቤት እንዳይወጣ፣ መኪና እንዳይንቀሳቀስ፣ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት፣ ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለው።
ወንጀሉም ያልቆመው እኛም በስጋት የምንኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ተደራጅቶ ጫካ የገባ ኃይል አለ የሚለው ሀሰት ነው፣ የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሬወት ወርቁ ለቪኦኤ ተናግሯል።
የሚደብቀው እንዲህ ጫካ አይደለም፣ ጫካ ነው የገቡት። የሚያውቁት የሚገሉት ግን የሚሉት እነሱ በእጅ አዙር እየገደሉ ወጣቱ ነው እያሉ ያሉት። እኛ ከከተማዎች ወጥተን አናውቅም፣ የተደራጀ ቡድን የለም።
ከወራት በፊት የአካባቢውን ጸጥታ ዘርፍ እንዲመራ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል።
ኮማንድ ፖስት ምንም ያደረገው ነገር የለም፣ ያወያያል እንዲህ ሲሉ ወጣቶች መድረኩን ረግቶ መሄድ ነው የተያዘ ያለው።
ሌላ የከተማውን ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ኃይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል።
ያው አንዳንድ ልጆች አሉ ሸፍቶ ነው ጫካ ገብተው ነው ያሉ። መንግስትን ጠልቶ አይደለም እነሱ ጫካ የገቡት። እነዚህ ያንድ በሄሬ በላይነት ሲገዙ ሲቀጠቅጡ በባርነትም ገዛሃለን ስለሚሉ አልገዛ ሞታለሁ ካሁን በኋላ ወይ መንግስት ይድረስልኝ ብሎ ነው እነሱ በህዝብ መካከል ነው ተሸሽጓሉ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ።
ቴፕ ከተማ ላይ ግድያ እየፈጸመ ያለው ማን ነው?
ግድያ እየፈጸሙ ያሉ ራሳቸው እነዚህ ከአንድ ብሄር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይህን የሚፈጽሙት።
አሁን መቼለታ ሁለት ወንድማማቾች ተገለዋል።
ህዝብ ብሄርን ለማጋጨት በመካከል ላይ የሚደረገው ድርጊት ነው።
በአቶ ምትኩና በፍሬሕይወት ሀሳብ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው ጫካ መሽገው ከተማዋን እየረበሹት ያሉት፣ እንዲያውም አድኖ ለመያዝም እኔ ያክል ከባድ አይደሉም ብሏል።
አይበልጡም ሽፍቶቹ።
የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጠው ባለፈው አንድ ዓመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦም ጭምር በሰራው ስራ ለውጥ ታይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎ የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል።
ከዚህ ጀርባ ያለ የፖለቲካ ኢንትረስትን በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራስ የማስተዳደር መብትን ልትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ኃይል ስላለ ይህ ኃይል ከኮንትሮባንዲስቱና ከህገወጥ የጦር መሳሪያ ዘዋዋሪዎች ጋር ስለሚቀናል ብቻም ሳይሆን አካባቢ ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብትም ስለሚደገፍ እስካሁን ድረስ ያለው ነገር አንጻራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ኃይሎችንም ማጥራት የሚጠይቅ ነው።
የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል።
በሁለት መንገድ ማየት ጠቃሚ ነው። ህዝቡም በተሟላ መንገድ ተባባሪ መሆን አለ። የጸጥታ መዋቅሩ የራሱን ጉድለት እያየ እያረመ ማስተካከል የሚገባቸው ከህዝቡ አቅም በላይ የሆኑ ጉዳዮችና ሌሎች እንዳያዙ የሚያደርጉ ቅድም የገለጽኩላቸው ኔትወርኮችን በጣጥሶ የመሄድ አቅምን መልሶ መገንባት አለበት። ይሄ ሁለተኛው ነው። ሶስተኛው የወንጀለኛ ካታጎሪ ነው። አንዳንድ ቦታ ላይ አሁን ባለን ተጨባጭ መረጃ ወንጀለኞች መያዝ ሲችሉ የኔ የሚል አስተሳሰብ ስላለ እንደሌሉ አድርጎ ሪፖርት ማድረግ አለ። እነዚህ ጉዳዮች በየራሳቸው ሜሪት መታየት አለባቸው። ከአመራሩ ጀምሮ መጠየቅ አለበት። በዚህ መንገድ የሚሰራ
ከ8ና 9 ወራት በፊት ጸጥታውን እንጠብቅ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ለሚቀርበው ወቀሳም አቶ አንድነት የሚከተለውን ተናግሯል።
የጸጥታ መዋቅሩ የራሱን ችግር አሁን ያለውን ዝርዝር የአካባቢውን የጸጥታ ስጋት ፈቶ ለመውጣት ወታደሩ እስከ ጥግ ድረስ የሚጠበቅበትን ተግባር መፈጸም አለበት። አንድ የፖለቲካ አመራሩ እስከ ጥግ ድረስ
በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የህዝብ ፍላጎቶች መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ የፈነዳው የቴፒ ከተማና የአካባቢው ሰላም ከጠፋ 2 ዓመት እየሞላው ሲሆን በርካቶችን ለሞት ለአካል ጉዳትና ለንብረት ውድመት እንዲሁም በሺዎች የሚቆጠሩ ዜጎችን ደግሞ ከቤታቸውና ከቀያቸው አፈናቅሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ ለዘገባው አመሰግናለሁ። አድማጮች፣ አሁን የዕለቱ አቢይ ርዕስ ተሰናድቶ ደርሶናል። ደምቢዶሎ አካባቢ የታገቱትን ተማሪዎችና ሌሎች ዜጎችን ለማስለቀቅ የሚያደርገውን ጥረት አጠናክሮ እንደሚቀጥል ወይም መቀጠሉን የኢትዮጵያ መንግስት አስታወቀ። የታገቱ ተማሪዎችን በተመለከተ እየተሰራጩ ያሉ ያላቸው የአሃዝ መረጃዎች ትክክል አለመሆናቸውንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ የሰጡ ከፍተኛ የመንግስት ባለስልጣናት አስረድተዋል። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገለጹ መረጃዎችንም ውድቅ አድርገዋል ባለስልጣናቱ። ከአማራ ክልል ተወላጅ የዩኒቨርሲቲ ተማሪዎች በተጨማሪ በአካባቢው ተወላጆችና ነዋሪዎች ላይም ተመሳሳይ ድርጊት መፈጸሙን በመግለጽ ጥቃቱ ብሔርን መሰረት ያደረገ አለመሆኑን ነው ያብራሩት፣ ይለናል እስክንድር ፍሬው በተከታዩ ዘገባው።
በመጨረሻም መንግስት ዝምታውን ሰብሯል። የደምቢዶሎ ዩኒቨርሲቲ ተማሪዎች የሆኑ ታጋቾች ጉዳይ መነጋገሪያ ሆኖ ከዘለቀ ከ2 ወራት በኋላ የመጀመሪያ የሆነ ጋዜጣዊ መግለጫ በጠቅላይ ሚኒስትር ጽፈት ቤት ተሰጥቷል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን፣ የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰውና የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው መግለጫውን የሰጡት። ባለስልጣናቱ በዚህ መግለጫ የተፈጠረውን ሁኔታ ለማብራራት የተሳሳቱ ያሏቸውን ሁኔታዎችም ለማረም ሞክረዋል። የታገቱት ተማሪዎች ቁጥር 17 እንደሆነ የሚገልጸው መረጃ ለምሳሌ የተሳሳተ ነው ብለዋል። የዚህ መረጃ መነሻ ደግሞ ከገታው ያመለጠችው ተማሪ አዝመራሹ ምዬ በተለያዩ ጊዜያት የሰጠችው መረጃ መሆኑን ጠቁመዋል። ከዳር 25 2012 ከደሚዶሎ ዩኒቨርሲቲ ወጥተው በጋምቤላ በኩል ወደ አዲስ አበባ በመሄድ ላይ እንዳሉ ነው እሷና ጓደኞቿ የታገቱት። ከዳር 26 2012 በደምቢዶሎ አካባቢ ላለ የኮማንድ ፖስት የመረጃ ክፍል ኃላፊ ሰጠችው የተባለው ቃል በዚሁ ጋዜጣዊ መግለጫ ተጠቅሷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ እንዳሉት አዝመራ የሰጠችው ቃል በዚያን ዕለት የታገቱትን ተማሪዎች ቁጥር ያሳያል።
በጋምቤላ አድርገን ወደ አዲስ አበባ ለመሄድ ስንል ከጋምቤላ 30 ኪሎ ሜትር ርቀት ላይ ሱዲ በምትባል ቦታ ወጣቶች ወሰዱን። እኔ አምልጬ አንድ ሽማግሌ አግኝተውኝ አሳፍረውኝ መጣሁ ብላ በነጋታው ማለት ነው በ25 አገትም ብላ በነጋታው በ26 ይሄን ሪፖርት ሰጥታለች። እነማን ናቸው የታገታችሁት ተብላ ተጠይቃለች። ከእሷ ሌላ የጠቀሰችው ቁጥር ዝርዝሩ ሲ ስለማናቀር እንጂ 6 ሰዎች ናቸው ከእሷ ሌላ። ይህንን አድርጋ ምስክር ባለበት ቃል ሰጥታለች። ከእሷ ጋር 7 ሰው ማለት ነው እዚህ ከመጣች በኋላ የሰጠችው ቁጥር 17
መታገታቸው የተገለጸ ካለው 17 ሰዎች 12ቱ ብቻ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ከተቋሙ የመረጃ ቋትና በሳይንስና ከፍተኛ ትምህርት ሚኒስቴር መረጋገጡን ባለስልጣናቱ ገልጸዋል። ይህንን ያብራሩት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው።
ከዩኒቨርሲቲ መረጃ ቋት ባጣራ ነው መሰረት በሚዲያ 17 ናቸው ተብለው የተገለጹት እና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን፣ እነዚህ 5ቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን።
በቅርቡ ደግሞ 2 የዩኒቨርሲቲ ተማሪዎች መታገታቸውን የሚገልጽ መረጃ ከቤተሰብና ከአማራ ክልል መገኘቱን አክለው አብራርተዋል አቶ ንጉሱ።
ከዚህ ባሻገር በአጠቃላይ ስማቸው ከተገለጸውና ዩኒቨርሲቲውም ተማሪዎቼ ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ 2 ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም፣ ወደ ቤት አልመጡም፣ እኛ ጋር የሉም፣ አይገኙም፣ አልደረሱም ብለው ያመለከቷቸው 2 ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይሄንንም ለማረጋገጥ ሲሞከር እነዚህ 2 ተማሪዎች በእርግጥም የዩኒቨርሲቲው ተማሪዎች ናቸው። ስለዚህ ወላጅ ያረጋገጠው በሚዲያ በአብዛኛው ሁላችን በምናውቀው 17 ተማሪዎች መረጃ ላይ በአጠቃላይ ስንመለከተው ምንም ይሁን ምን የ19 ሰዎች ተማሪዎች እና ዜጎች ብለን ልንገልጽ የምንችለው አጀንዳ ጉዳይ ነው የምንነጋገረው ማለት ነው። ስለዚህ ከ17ቱ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና 2 ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱን ነው ማለት ነው። ይህንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ 10 ወላጆች ልጆቻችን አልመጡም፣ እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። መጀመሪያ ከ17ቱ ወላጆች ጥያቄ ያቀረቡባቸው 8ቱ ብቻ ናቸው። 8ቱ ልጆቻችን ጠፍተዋል ብለው በወረዳ በዞን በክልል የተረጋገጠ ነው ማለት ነው። ስለዚህ እዚህ አካባቢ ያለውን መረጃ የመለየት የማጠናከር እና የመተንተን ጉዳይ በጥንቃቄ የሚወሰድ ነው ማለት ነው።
እገታው በአካባቢው ነዋሪዎች ላይ ጭምር እየተፈጸመ ያለ መሆኑንም የፕሬስ ክፍል ኃላፊው አስረድተዋል። የጠቅላይ ሚኒስትር ጽፈት ቤትም ሆነ ሌሎች ከፍተኛ ባለስልጣናት የተማሪዎችንና የሌሎች ዜጎችን መታገት በተመለከተ ጋዜጣዊ መግለጫ ሲሰጡ የመጀመሪያው ነው። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ጥር 2 ቀን 2012 ጉዳዩን በተመለከተ ለኢትዮጵያ ቴሌቪዥን የሰጡት አስተያየት ግን ተጨማሪ ጥያቄ ሲያስነሳ ቆይቷል። አቶ ንጉሱ ዛሬ በሰጡት ማብራሪያ ያ መረጃ ትክክለኛና መከላከያ ሰራዊት ህዳር 29 ቀን ያስለቀቃቸውን ዜጎች መነሻ ያደረገ መሆኑን ተናግረዋል።
ተማሪዎች መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ 21 ተማሪዎችንና ሌሎች ተጨማሪ ሰዎችን ቅድም እንዳልኩት በአካባቢው የተያዙት ሰዎች አመራሮችም ጭምር እንደነበሩ፣ ሌሎች ወጣቶችም ጭምር እንደነበሩ፣ የሁለተኛ ደረጃ ትምህርት ቤት ተማሪዎችም እንደነበሩ፣ ቁጥራቸው በርካታ እንደነበረ መረጃዎች ያሳያሉ። ይሄንን በሚገባ አጣርተናል ማለት ነው። በዚህም ምክንያት እነዚህን ተማሪዎች 21ን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ፣ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከመናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችንን አረጋግጠናል።
ይህ ከሆነ በኋላ የአማራ ክልል ተወላጆች የሆኑ ወደ 800 የሚጠጉ ተማሪዎች በጸጥታ ስጋት ግቢውን ለቀው መውጣታቸውን አቶ ንጉሱ አስተውሰዋል። እስካሁንም አልተመለሱም ነው ያሉት። ከዚያ በመቀጠልም ታዲያ የአካባቢው ተወላጅ የሆኑትን ጨምሮ ተጨማሪ ወጣቶች መያዛቸውን አብራርተዋል።
አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው 6 ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ 6 ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗል። የልጅቱ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ። 6 ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው።
እናም በተለያየ ጊዜ የታገቱት ሰዎች ማንነትና ቁጥራቸው ተጨማሪ ምርመራ እንደሚፈልግ፣ ለዚህ የምርመራ ሂደት መሳካት ሲባልም አንዳንድ ሁኔታዎች ሙሉ በሙሉ እንደማይብራሩ በዛሬው ጋዜጣዊ መግለጫ ላይ ተጠቅሷል። ይህንን ያብራሩት የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ድርጊቱን እየፈጸመ ያለው በአካባቢው የሚንቀሳቀስ ሽፍታ ነው ሲሉ ነው የገለጹት።
ደምቢዶሎ ምናልባት ለማታውቁት ሰዎች ከአዲስ አበባ ከተማ ከ600 ኪሎ ሜትር በላይ የሚርቅ ቦታ ነው። ቦታው ላይ የተደራጀ በትጥቅ የሚንቀሳቀስ አካል ነበረ። ይህን አካል መንግስት ባደረገው አጠቃላይ እንቅስቃሴ፣ ጸጥታ አካል ባደረገው አጠቃላይ እንቅስቃሴ ዋና ዋና የሚባሉ ቦታዎች በቁጥጥር ስር ውለው መደምሰስ የሚገባው ኃይልም ተደምስሷል። ግን በዚህ አልቀረም። የተረፈው ኃይል ደግሞ እየተንቀሳቀሰ ራሱን እያደራጀ የገበሬውን ኑሮ፣ የመንግስት ሰራተኛውን ኑሮ፣ የህዝቡን ኑሮ ደግሞ ለማወቅ ሽፍታ መልክ እየተንቀሳቀሰ መሆኑ ይታወቃል። አሁንም መንግስትም ዝም አላለ። መንግስት በተመሳሳይ ሁኔታ በቂ ጥናት አድርጎ በየአካባቢ እርምጃ እየወሰደ ነው ያለው። ቅድም አቶ ንጉሱ እንደገለጹት እገታው የአካባቢ ሰዎችን ይጨምራል፣ ተማሪዎችን ይጨምራል፣ ለሃይስኩል ተማሪዎች፣ ነጋዴዎችን ይጨምራል። አሁን ደግሞ እልፍ ሲል ወደ ዩኒቨርሲቲ ተማሪዎች የተሻገረበት ሁኔታ ይታወቃል። በየጊዜውም እርምጃ እየተወሰደበት መሆኑን መረጃ ለመስጠት ነው።
የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገልጹ መረጃዎችም ሰሞኑን ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን እነዚህን መረጃዎች አጣጥለዋል።
አሁን ልጆቹ በምን ሁኔታ ላይ ናቸው፣ የት ናቸው ተብሎ የተነሳውን አመራሮቹ እንደገለጹት፣ ክቡር ኮሚሽነሩም እንደገለጹት እንዳለ ወስደን በሆስፒታል ናቸው፣ በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም ሌላ አላማ ካልሆነ በስተቀር ይህንን 100% እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው። ይሄ የተለያዩ መረጃዎችን በመልቀቅ አንድም ህብረተሰቡን ለማደናገር፣ ሁለትም በመንግስትና በህዝቡ መካከል ክፍተት ለመፍጠር የሚደረግ ስለሆነ ጆሮ ልንሰጠው አይገባም። ለማጣራት መነሳቱ ግን በጣም ተገቢ ነው።
በዛሬው ጋዜጣዊ መግለጫ ላይ የተገኙ ከፍተኛ የመንግስት ባለስልጣናት ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። ብሔራዊ ምርጫ መቼ መካሄድ አለበት? መቼ ይካሄድ? እሰጥ አገባው ቀጥሏል። በኢትዮጵያ ምርጫ ከመካሄዱ በፊት የእርቅና የሽግግር መንግስት እንዲቋቋም ሲል አብሮነት የተባለ አንድ አዲስ የሶስት ፓርቲዎች ጥምረት ጥሪ ያቀረበ መንግስት ታግተው ለሚገኙ ተማሪዎች ቅድሚያ ሰጥቶ ነጻ የሚወጡበትን መንገድ እንዲፈልግ ሲልም ጠይቋል። መለስካቸው አምሃ ዝርዝሩን ይዟል።
ከጥቂት ሳምንታት በፊት በኢትዮጵያውያን ዴሞክራሲያዊ ፓርቲ ዴፓ፣ ህብር ኢትዮጵያ ፓርቲና የኢትዮጵያ ሀገራዊ ንቅናቄ የተመሠረተው አብሮነት ለኢትዮጵያ ፌዴራላዊ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ብሔራዊ ደህንነት ከምርጫ በፊት የሚል ኃይለ ቃል አስቀድሟል። አብሮነት በመግለጫው እንደሚለው ሀገሪቱ ዛሬ በአሳሳቢ የብሔራዊ ደህንነት ስጋት ላይ ትገኛለች። ወዴት አቅጣጫ እየሄደች እንደሆነም ግራ አጋቢ ሁኔታ ውስጥ የምትገኝ እንደሆነችም አደረግኩት ባለው ግምገማ እንደደረሰበትም ያብራራል። በዚህ ሁኔታ አገራዊ ምርጫ ለማካሄድ በመሞከርም አገሪቱን ወደ ባሰና ከቁጥጥር ውጭ ወደሆነ የፖለቲካ ቀውስ ውስጥ ሊያስገባት እንደሚችል ያደረበትን ስጋት ጥምረቱ ይገልጽና ለዚህ መፍትሄ ነው ያለውን ያቀርባል። አቶ ግዛቸው አንማው በኢዴፓ የሥራ አስፈጻሚ አባል መግለጫውን በንባብ አሰምተዋል።
ይህንን ነባራዊ ሁኔታ በወሳኝ መልኩ ቀይሮ አገሪቱን ወደ መዋቅራዊ ዴሞክራሲ የማሸጋገር ብቃትም ሆነ ፍላጎት አሁን በስልጣን ላይ የሚገኘው መንግስት እንደሌለው አብሮነት ይገነዘባል። ስለሆነም አገራዊ ምርጫ ማካሄዳችን ለተወሰነ ጊዜ እንዲራዘም እና እንደ ሀገር ሰላማዊ፣ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉንን ተግባሮች በብቃት ማከናወን የሚያስችለን አንድ የእርቅና የሽግግር መንግስት እንዲቋቋም ጥሪያችን በድጋሚ እናቀርባለን። ይህ የእርቅና የሽግግር መንግስት ለምንና እንዴት መቋቋም እንዳለበትም መንግስትና የፖለቲካ ኃይሎች ተገናኝተው መወያየትና መደራደር በአስቸኳይ መጀመር እንዳለባቸው አጥብቀን እናሳስባለን።
አብሮነት በዚህ የጽሑፍ መግለጫው እንዳስታወቀው የምርጫ ጉዳይን በተመለከተም መንግስትና ፓርቲዎች መወያየት አለባቸው ይላል። ብሔራዊ ምርጫ ቦርድ ከጥቂት ሳምንታት በፊት ያቀረበው ረቂቅ ምርጫ መርሃ ግብርም ምርጫው በመካሄዱ ላይ አስቀድሞ ውሳኔ ማሳረፉንም ከጊዜውና ከአገሪቱ ሁኔታ አኳያ ትክክል አይደለም ይላሉ አቶ ልደቱ አያሌው ከኢዴፓ።
አሁን ጥያቄው ያለው ነሐሴ 10 ይሁን ሰኔ 10 ይሁን መስከረም 10 ይሁን ምናምን መግለጫችን ላይ በግልጽ እንዳስቀመጥነው ጥያቄው ይህ አይደለም። አሁን ይሄ ከሀገር ህልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከትን ጉዳይ የሚያገባኝ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን፣ የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደል እንዴ? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም። የሚወሰነው ነገር በድርድር ነው፣ በውይይት ነው፣ በምክክር ነው። ይሄ መሆን አለበት ነው እያልን ያለ። ስለዚህ ታይም ቴብሉ ላይ ራሱ ገብተን የመወያየት ፍላጎት የለንም። መጀመሪያ መቼ ነው መካሄድ ያለበት፣ ምን ሁኔታ ኢትዮጵያ ውስጥ ሲፈጠር ነው መካሄድ ያለበት በሚለው ላይ መስማማት አለ።
የኢትዮጵያ አገራዊ ንቅናቄ መሪ አቶ ይልቃል ጌትነት በበኩላቸውም የጥምረቱን አቋም በሌላ መልኩ አብራርተዋል።
ይሄ ሁሉ ነገር የመጣብን በአጠቃላይ በሀገራችን መዋቅራዊ ችግር አለብን፣ የፖለቲካ ኤሊቶች አለመስማማት አለ፣ ነገን በራስ አምሳል ለመፍጠር አለመተማመን አለ። እነዚህ ነገሮች ደግሞ ባያችኋቸው ሁሉ መገለጫዎች ቤተ ክርስቲያንና መስጊድ ሲቃጠል፣ ተማሪ ሲታገት፣ ዩኒቨርሲቲዎች ሲዘጉ፣ 35-40 ሺህ ተማሪ ሲሰደድ፣ ክልሎች አንታዘዝም ለአቃቢ ህግ ወንጀለኛ አንሰጥም ብለው 1600 ሰው ወንጀለኛ በኢትዮጵያ ውስጥ እየተንሸራሸረ መጠየቅ ሳይችል፣ እነዚህ ሁሉ መገለጫዎች የአጠቃላይ ፖለቲካችን መታከም ያለበት አገራዊ ውይይትን የሚጠይቅ እርቅን የሚጠይቅ ሽግግርን የሚጠይቅና የጋራ ሮድማፕና የጋራ ኮሌክቲቭ ቪዥን እንዳገር የሚያስፈልግብን ጊዜ ላይ ነን። መግዛት ከፈለጉ ይግዙን፣ ሌላ በሽታና ዳ በምርጫ ሰበብ አይጨምሩብን ነው የኛ።
የአብሮነት መግለጫ ሌላው ያተኮረበት ጉዳይ አሸባሪ ኃይሎች ባላቸው አካላት በቅርቡ የታፈኑት የደምቢዶሎ ዩኒቨርሲቲ ተማሪዎችን ነው። በአብሮነት የጽሑፍ መግለጫ መሠረት መንግሥት ለእነዚህ ታጋቾች ጉዳይ ቅድሚያ ትኩረት አልሰጠም። ይሁንና ለአንድ አገር መንግሥት ከዚህ በላይ አሳሳቢ ሁኔታ እንደሌለም ይገልጻል። አቶ ግዛቸው አንማው
ሕዝባችን የእነኚህ ታጋሽ ተማሪዎች ደህንነትና ሕልውና በተመለከተ ከፍተኛ ግራ መጋባትና ጭንቀት ውስጥ ወድቋል። ስለሆነም መንግስት ከማንኛውም አገራዊ ጉዳይ በላይ ለነኚህ በእገታ ላይ ለሚገኙ ልጆቻችን ነፃ መውጣት ቀዳሚ ትኩረት ሰጥቶ እንዲሰራ፣ ታጋቾች ስለሚገኙበት ሁኔታ ግልጽና ተጨባጭ መረጃ በአስቸኳይ እንዲሰጥ፣ አብሮነት ይጠይቃል። መገናኛ ብዙሃንም የጉዳይ በልዩ ትኩረት በመከታተልና ተጨባጭ መረጃ ለህዝብ ማቅረብ የበኩላችሁን የሞያና የዜግነት ኃላፊነት እንድትወጡ በዚህ አጋጣሚ ጥሪያችንን እናቀርባለን።
መግለጫው በተለይ በምርጫ ቦርድ አንዳንድ ውሳኔዎችና አሰራሮች ጥቂት የማይባሉ ጥያቄዎችን አንስቷል፣ አቋሞችንም አንጸባርቋል። ቪኦኤ በእነዚህ ጉዳዮች የምርጫ ቦርድ ያለውን አስተያየት የቦርዱን ምክትል ሰብሳቢ ጠይቋል። ይሁንና ምክትል ሰብሳቢው አቶ ውሸት አየለ የተሟላ መልስ ለመስጠት የሚያስችል ዝግጅት ለማድረግ ጊዜ ስለጠየቁ በነገ ዕለት ይህን ይዘን እንመለሳለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ36 መሆኑን ይጠቁማል። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛው አጋማሽ ስርጭታችንን እየዘለቅን ነው። ቀዳሚው የምሽቱ የዚህ ክፍል ቅንብር አሜሪካና ህዝቧ። ዓለም እሁድ ዕለት በሄሊኮፕተር መከስከስ አደጋ ሕይወቱ ያለፈውን ታላቁ የቅርጫት ኳስ ኮከብ ኮቢ ብራያንትን በሐዘን እያስታወሰ ነው። የሎስ አንጀለስ ከተማ ይህ ክፉ ዜና ከተሰማባት ጊዜ አንስቶ ለእውቁ የስፖርት ሰው ያለውን አክብሮት እየገለጸ ይገኛል። ማይክ ኦ ሱሊቫን ከዚያው ያስተላለፈውን ዘገባ ቆንጅታየ ለምሽቱ አሜሪካና ህዝቧ ቅንብሯ እንዲህ አሰናድተዋለች።
የካሊፎርኒያዋ ሎስ አንጀለስ ከተማ የስፖርትና የመዝናኛ ማዕከል ስቴፕልስ ሴንተር የኮቢ ፎቶዎች በግዙፉ ግድግዳው ላይ ተሰቅለው ይታያሉ። ኮቢ ብራያንት አብዛኛውን የስፖርት ህይወቱን ያሳለፈው ለሎስ አንጀለሱ ኤሌ ሌከርስ ቡድን በመጫወት ድል በድል እያደረገ ነው። እናም ሐዘንተኛው መሀል ሎስ አንጀለስ ወደሚገኘው የሌከርስ አምባ ሐዘኑን ሊገልጽ እየጎረፈ ነው። በአደጋው ኮቢ የቅርጫት ኳስ ከሚያለማምዳት ከ13 ዓመቷ ታዳጊ ልጁ ከጂያና እና ከሌሎች 7 ሰዎች ጋር ህይወታቸው አልፏል። ይህ በመላው ዓለም ያሳዘነ ህልፈት ከተሰማበት ከእሁድ ዕለት ጀምሮ ወደ ስቴፕል ሴንተር ከሚጎርፉት መካከል አንዲቱ ጄሪ ልጃቸውን ይዘው ነው የሄዱት።
Kobe was my son's basketball idol, and I allowed him as a little boy growing up to watch Kobe play and brought him to the Staples Center. So I'm here to kind of bring closure to
ልጄ በቅርጫት ኳስ ኮቢን ያመልከዋል። እኔም ልጅ ሆኖ ኮቢ ሲጫወት በቴሌቪዥን እንዲከታተል ፈቅድለት ነበር። ስቴፕልስ ሴንተርም አመጣው ነበር እና እንደ ቤተሰብ እርማችን እንድናወጣን የመጣ ነው ልበልህ። ደግሞም ለሱ ቤተሰብ እንደምንወዳቸው እንደምንጨነቅላቸው ምንጊዜም ከልባችን እንደማይጠፉ ለመግለጽም ጭምር ነው።
የ41 ዓመቱ ኮቢ የተወለደው ፔንሲልቬኒያ ክፍለ ግዛት ፊላዴልፊያ ከተማ ይሁን እንጂ ሎስ አንጀለስን ነው ቀየው አድርጎ የኖረው። አንዱ አድናቂው ጄዲ እንዲህ ሲሉ ያስታውሳሉ።
ብዙ ህዝብ አቀራርቧል። ለማህበረሰቡ ብዙ ሰርቷል። የሎስ አንጀለስ ተወላጅ እንኳን እኮ አይደለም፣ የፊሊ ልጅ ነው። ግን ለማህበረሰቡ ብዙ ነው የሰራው። ያገኘውን ለማህበረሰቡ አካፍሏል።
በእርግጥም ኮቢ የብዙዎችን ህይወት ነክቷል። ሌላይቱ አፍቃሪው ኑር የስፖርት ማዕከሉ ስቴፕል ሴንተር ደጃፍ እየገዘፈ በመጣው መታሰቢያ አበባ እያስቀመጡ ናቸው።
በአካል አግኝቼው አላውቅም፣ ግን ልጅ ሆኜ እግሬን ተሰበርኩና ሁሉም ልጆች ደጅ ሲጫወቱ እቤት ውስጥ ብቻዬን እቀመጥ ነበር። ያኔ ኮቢ ሲጫወት በቴሌቪዥን አየው ነበር እና በቃ አሽበርቺ የሚለኝ ይመስለኝ ነበረ። በእኔ ህይወት ውስጥ ቦታ ነበረው።
ኮቢ ብራያንትን እያዩ ያደጉ ብዙዎች ናቸው። የሜሪ ማውንት ካሊፎርኒያ ዩኒቨርሲቲ ተማሪው ጆ አልቫሬዝ አንዱ ነው።
When you're 5, 6, 7 years old, he's bringing championships to LA. They're having the parade.
የአምስት የስድስት የሰባት ዓመት ልጅ ሆነን LA በኮቢ አማካኝነት በቻምፒዮን ዋንጫ ስትንበሸበሽ እያየን ነው ያደግ ነው። በቃ የደስታ መግለጫ ሰልፉ መዝሙሩ ይቀልጣል። ኮቢ ኮቢ ነው።
ካይለር ላራሚ ሌላው አድናቂ ናቸው ይናገራሉ።
He kind of taught a lot of people
ሰው ህይወቱን እንዴት መኖር እንዳለበት አስተምሯል። በቃ ይሄን ባደርግ የምትለውን ሁሉ በሙሉ ልብህ ተነስተህ እንድታደርገው የምትፈልገውን የሚገባህን ለማድረግ ተነስ ያን አስተምሯል።
የብርታት የተናገረው ነገር ነው ለኔ አርአያ የሆነኝ ያለው ደግሞ ሌላው አድናቂው ጆአኪን ፔሉፎ ነው።
ስልኬ ላይ አለ። አንዳንዴ መብርታት ሲያስፈልገኝ ከፍቼ አነብዋለሁ።
እናም ስቴፕ ሴንተር ደጃፍ በድንገተኛው አደጋ በሐዘን ልባቸው የተሰበረ ያለቅሳሉ፣ ሻማ ያበራሉ፣ አበባ አሻንጉሊት ያስቀምጣሉ። ኮቢ ብራያንት ልጁ ጂያና እና የተቀሩት ከአብራሪው ጋር ሰባቱ ከሎስ አንጀለስ ወጣ ብላ ካላባሳስ በምትባል ከተማ በሄሊኮፕተሯ ወደ አንድ የታዳጊ ወጣቶች የቅርጫት ኳስ ግጥሚያ እየተጓዙ ሳሉ ነበረ አደጋው የደረሰው። በቅርጫት ኳስ አፍቃሪነት የሚታወቁት የቀድሞ ፕሬዚደንት ባራክ ኦባማ ገና ህይወትን መጀመሩ ነበር ካሉ በኋላ ከቅርጫት ኳስ በኋላ በሚቀጥለው በህይወቱ ሁለተኛ ምዕራፍ ግሩም ትርጉም ያለው ስራ ሊያከናውን የሚጠበቅ ነበረ ሲሉ ሀዘናቸውን ገልጸዋል። የስፖርት ባልደረቦቹ፣ የኪነ ጥበብ ከዋክብት፣ በጠቅላላው የሚያደንቁት የሚወዱት ሁሉ እንባ እየተራጩ ናቸው። ኮቢ በዓለም ዙሪያ እንደ ስፖርት ጀግና እንደ ዜጋ ደግሞ በዚያ ባገኘው ዝናና ክብረት መልሶ ማህበረሰብን የጠቀመ ወደፊትም ብዙ ይጠቅማል ተብሎ የሚጠበቅ እንደነበረ ሰው በህልፈቱ በተለይም በሰቅጣጭ ሁኔታ ማለፉ ብዙዎች አፍቃሪዎቹንና አድናቂዎቹን አሳዝኗል፣ ለማመንም እንዳዳገታቸው ይናገራሉ። በአዲስ አበባ የቅርጫት ኳስ ተጫዋችና አሰልጣኝ የሆነችው ሄዋን ተስፋዬ አንዲቱ ነች። በስቴዲየም ልምምዷ ላይ ሳለች ለጥቂት ደቂቃ ወጣ ብላ በስልክ አናግራኛለች።
ትሬኒንግ ላይ ሆኜ ነው የደወልሽው። አዲስ አበባ ሻምፒዮና ውድድር ደብረዘይት ሄደን ለመጫወት ዝግጅት ላይ ነው ያለ ነው። ያው ኮች ኤንድ ፕሌየር ነኝ።
ጫወቻለሽም ታሰለጥኛለሽም?
እጫወታለሁ፣ ምክትል ኮች ማለት ነው። ለእኛ ሞዴላችን ነው። እሱን እያየን ያደግ ነው። ዜናውን እንኳን የሰማሁት አጋጣሚ አንድ ከአሜሪካን የመጣ ልጅ ያው ቅርጫት ኳስ እንደምጫወት ስለሚያውቅ ዛሬ ነገረኝ። እውነቱንም አልመሰለኝም፣ አላመንኩም። ጉግል አድርጌ ነው ያየሁት። ለእኔ ብቻ ሳይሆን መላው ስፖርት ቤተሰቡ ሆነ ክፍለ ሀገር ውስጥ ያሉት ቅርጫት ኳስ ተጫዋቾች በአጠቃላይ አብዛኞቻችን የኮቢ ትውልድ ነን እና ኮቢን በጣም ነው የምንወደው። ከባድ ሀዘን ነው አብሶ። እኔ ደግሞ ያው ይታወቃለሁ፣ ብዙ ሰው እየደወለ እኔ የሚያጽናና የሚገርምሽ በተገኘው አጋጣሚ ሁሉ ኢንተርቪው ስደረግ ስለ ኮቢ ነው መሆኑ። ስልኮቼ ላይ ኮቢ ነው ያሉት፣ የቤቴ ግድግዳ ላይ ኮቢ ነው ያለው። ትልቁ ሀዘኔ ኮቢ ሲጫወት አለማየቴ፣ እዛም አለመገኘቴ። ልክ ባስኬት አቁሜያለሁ ብሎ ሲል የመጀመሪያው ከባዱ ሀዘኔ እሱ ነበር። ከዛ በኋላ ግን ሄጄ እሱን ማግኘት ለእኔ ተስፋ ነው ብዬ ነበር እና የዛሬ አመት ነው የዛሬ ሁለት አመት አገኘዋለሁ ብዬ በጣም ተስፋ ነበረኝ እና አትሌት ነክሽን የሚል ድርጅት ኮርስ ሰጥቶን እዛ አሜሪካ ሄጄ ለመውሰድ ትልቁ ህልሜ ኮቢን ማግኘት ነበር፣ ከኮርስ ባሻገር ማለት ነው። እንደ ድሎ ነው ቪዛ ስላልሰጡኝ አልመጣሁም። ሁላችን የምንወደዋለን። ሁሉም ፌስቡክ እንትናችንን በሱ ፕሮፋይል እናደረግ ነው። አብዛኛው የቅርጫት ኳስ ቤተሰብ ጥቂታን ኢትዮጵያ ውስጥ ያለን ይኸውልሽ፣ ቅርጫት ኳስ ማለት ነው። እንደ ሌላው ስፖርት አይደለንም። ሁላችንም የሆነ አንድ የራሳችን የሆነ አካል ፋሚሊ እንደሞተ ነው በቃ እየተነጋገርን ያለ ነው። ሀዘናችንን እየገለጽን ያለ ነው እና አሁን ደግሞ ሻማ ማብራት ልናዘጋጅለት ነው።
አደጋው በደረሰበት እለት እሁድ ማታ በስቴፕል ሴንተር አስቀድሞ የተዘጋጀ በሙዚቃ ለላቁ በየአመቱ ሽልማት የሚሰጥበት የግራሚ ሽልማት ምሽት ነበር። ዝግጅቱን የመራችው አሊሻ ኪስ ዛሬ እጅግ በጣም የከበደ ሀዘን ውጦናል። ዛሬ ሎስ አንጀለስ፣ አሜሪካ፣ መላው ዓለም ጀግናቸውን ተነጥቀዋል። ኮቢ የገነባው ቤት ውስጥ ነው ያለ ነው በማለት ነበር የግራሚ ሽልማት ፕሮግራሟን የከፈተችው።
ሎስ አንጀለስ፣ አሜሪካ and the whole wide world lost a hero. And we're literally standing here heartbroken in the house that Kobe Bryant built.
አሊሻ ኪስን ነበር የሰማችሁት። ቆንጅታየን ለዘገባው እናመሰግናለን። በእርግጥም ዓለም አንድ ታላቅ የስፖርት ሰው አጥታለች። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን የኢትዮጵያዊ ዜግነት እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ጻፈ። ኦፌኮ በበኩሉ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብሏል። ለዝርዝሩ ጽዮን ግርማ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉንና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነ ገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል።
መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በሕጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካደ እንዲያቀርቡ፣ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ፣ ያንን ካላደረጉ ደግሞ በሕጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል
አዋጅ ቁጥር 1162 ዝባር 2011 አንቀጽ 63 ቁጥር 1 እና ቁጥር 2 መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን በመደንገጉ እንዲሁም በአንቀጽ 69 ቁጥር 1 ንዑስ ቁጥር ሰ መሰረት አንድን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ አገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ ትላንት በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነድ እንዲያቀርብ፣ ይህን ማድረግ ካልቻለ ደግሞ አባልነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር 29/2012 ዓ.ም ለምርጫ ቦርድ እንዲያቀርብ ተጽፎለታል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል።
እኛ መጀመሪያ ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የእሱ የዜግነት ጥያቄ ውስጥ በሚገባበት ጊዜ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በሕጉ መሰረት በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይህንንም እናሳውቀዋለን።
የአቶ ጃዋር የዜግነት ጉዳይ ሲነሳ ሲሰጡ የነበሩ የተለያዩ አስተያየቶችን በመጥቀስ ከሀገር ውጭ የነበሩና አገር ውስጥ ገብተው የፖለቲካ ፓርቲ ውስጥ የገቡ ሰዎች እያሉ የአቶ ጃዋርን ጉዳይ ምን ልዩ አደረገው ብለን የጠየቅናቸው ወይዘሪት ብርቱካን አንደኛ ፓርቲው ስለ ሁኔታው በይፋ በመግለጹ መታወቁን፣ እንዲሁም አንድ ፓርቲ የአባልነት ጥያቄ በሚያቀርብበት ጊዜ የማጣራት ስራ እንደሚሰራ ተናግረዋል። አዲሱ ቦርድ ስራ ከጀመረበት ጊዜ የገጠመውንም አስረድተዋል።
በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ሲመለሱ የመጀመሪያው ሂደት ፓርቲዎቻቸውን ማስመዝገብ ስለሆነ ሰነዶቻቸውን ያቀርባሉ። የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ። ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው ሰርቲፊኬቶቻቸውን እያገኙ የቆዩት። ከዛ አንጻር አንድ ሁለት ፓርቲዎች ከዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ፣ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው፣ ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ አንድ ሁለቱ ወይም ሶስቱ ይመስለኛል በአመራር አባልነት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር። እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል። እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል። ሂደት ላይ ያለ ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል አቶ ሊበን ውይይቶች ላይ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ውይይትና እንዲያስተካክሉ በምንሰጣቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው፣ ምዝገባውን እያደረግን እየመጣ ነው። ከዚህ ውጪ ግን ምናልባት ሌላ ዜግነት ኖሮት እንደ ኢትዮጵያዊ ዜጋ ሆኖ ተካቶ ያለ አባልም ሆነ የአመራር አባል አሁንም ካገኘን እሱን እያስተካከልን ሞኒተር እያደረግን ፓርቲዎቹ እርምጃ እንዲወስዱ እናስገድዳለን። የእኛም ኃላፊነት ነው፣ የእነሱም ግዴታ ስለሆነ። ከዛም በተጨማሪ ደግሞ አሁን በአዲሱ ደንባችን መሰረት ፓርቲዎች ማሟላት የሚገባቸውን ነገሮች በሙሉ በትክክለኛ ሁኔታ አሟልተው እንዲያስገቡ ከሰጠናቸው አንድ ፎርም ውስጥ ያሏቸውን የአባላት ዝርዝር ሪፖርት እንዲያደርጉ የሚጠይቅ ነው እና ያንን ሲያደርጉ በተሻለ ሁኔታ እያንዳንዱ አባል የሚኖረውን የዜግነት እንደዚህ አይነት ሁኔታ ጠቅሰው አረጋግጠው መሪውም ደግሞ በአፊዳቪት ማለት ነው በመሀል አረጋግጦ የሚያስገባበት ሁኔታ አለ። እሱም ሞር እድል ይሰጠናል በደንብ ለማጥራት ማለት ነው። ግን እስካሁንም ባለው የአመራር ዜግነት የአባል ዜግነት እንደ ዋና ጉዳይ ታይቶ በፓርቲዎች የመመዝገብ ሂደትም ሲጣራ የነበረ ጉዳይ ነው። የአሁንኛውን እንግዲህ የሚለየው ምንድን ነው? ራሱ ፓርቲው የአዲስ ፓርቲ አይደለም፣ የቆየ ተመዝግቦ ሲሰራ የነበረ ፓርቲ ነው። ፓርቲው ራሱ በአደባባይ እኛም ሌሎች የሚመለከታቸው አካላት መንግስትንም ጨምሮ በሚያይበት ሁኔታ የዜግነት ሁኔታቸው የግለሰቡ ያልተረጋገጠ መሆኑን ራሱ ፓርቲው አምኖ እያለ በዚህ በኩል ደግሞ በአባልነት ተቀብለናቸዋል ብሎ በአደባባይ መግለጫ ስለሰጡ ነው እኛም ግልጽ ሆኖ ያገኘ ነው እና ይሄ ነገር አንድ ነገር መልክ መያዝ አለበት ብሎ ፓርቲውን በደብዳቤ ወደ ማሳሰብ እና ወደ መጠየቅ ይሄድ ነው ማለት ነው።
አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምጽ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ የአቶ ጀዋር መሐመድን ጉዳይ ያውቀው እንደሆነና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል።
በአሜሪካ የግለሰብ ምስጢርን የመጠበቅ ሕግ ወይም ዩኤስ ፕራይቬሲ ሎውስ መሰረት ስለ ማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው።
ይህ ጉዳይ ሲነሳ በማህበራዊ ሚዲያ ላይ ከቀረቡት አስተያየቶች አንዱ የወይዘሪት ብርቱካን የዜግነት ጥያቄ ሲሆን እኛም እሱን ጠይቀናቸው ነበር። ኢትዮጵያዊ ነኝ ብለዋል። ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን ፓርቲውን ጠይቀናል። ዜግነቱ ከኢትዮጵያ ውጭ የሆነ አባል የለኝም ብሏል። አድማጮች፣ ለዚህ ጉዳይ የተደረጉ ቃለ ምልልሶችን የያዘውን ሰፋ ያለ ዘገባ ከፌስቡክና ከድረ ገጻችን ላይ መመልከት ትችላላችሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው፣ ሴቶችና ቤተሰብ። ፖፕሌሽን ካውንስል የተሰኘ የበጎ አድራጎት ተቋም በአማራ ክልልና በቤንሻንጉል ጉምዝ ውስጥ ያለ ዕድሜ ጋብቻ ልማዶችን ለማስቀረትና ሴት ተማሪዎችም በትምህርት ገበታቸው ላይ እንዲገኙ ለመርዳት ሲል ለወላጆች በፀሐይ ኃይል የሚሰሩ መገልገያዎችን እየደጎመ መሆኑን ጠቅሳ ኤደን ገረመው ተከታዩን አቀናብራለች።
ኢትዮጵያ ውስጥ ከ18 ዓመት ዕድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረድ ሴቶች አሁንም ድረስ ሁለቱ ያለ ዕድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረሰናይ ድርጅትም ላለፉት አምስት ዓመታት ብርሃነ ሔዋን የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤንሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ እድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ አብታሙ ደምሌ በፖፑሌሽን ካውንስል ፕሮጀክት ኦፊሰር እና የብርሃነ ሔዋን ፕሮግራም ስራ አስኪያጅ ናቸው።
ብርሃነ ሔዋን ፕሮጀክት ያለ እድሜ ጋብቻን ለማዘግየት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጽንሰ ሀሳብ የጀመረ ፕሮጀክት ነው። በመጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት አራት አይነት አፕሮች እየተጠቀሙ ነው። አንደኛው የማህበረሰብ ውይይት የምንለው ይችላል። እድሜ ጋብቻ እስከትነት ለአስገድዶ መድፈር እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን። ስለዚህ ያን እንዳይሆን የትምህርት ቁሳቁስ አደረገ። ሁለተኛው ሶላር እድሜያቸው ከፍላ ልጆች የሚሰጠው ነው። ሌላኛው የዚህ ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣ የሜንተሪንግ ግሩፕ ነው እና በእነዚህ ነው ለመድረስ የተሞከረው። እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ ያለ እድሜ ጋብቻ የሚጠቀምባቸው አካባቢዎች በጣም ገጠር እና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው የመብራት ኃይልም በብዛት የማያገኙ ቦታዎች ናቸው እነዚህ በተለይ አሁን ቤንሻንጉል ላይ እና ይህ የተሰራበት ወረዳዎች ላይ። ስለዚህ እነዚህ ቦታዎች ላይ መብራት ለማግኘት ብዙ ይቸግራሉ። ምንድን ነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦች ይመጣሉ። ኮንሴንት አለሚፈረም እንደ ውል ነገር ይገባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛ። ሁለተኛ ደግሞ ልጄን አልድርም ብለው ፈርሙት እንትናል ቃለ መሃላ እንደ ውል ነገር ይፈርማሉ። እና ያ ራሱ ማሰሪያ ነው። ሰዎቹ አይድሩም። አንድ ፐብሊክሊ ነው ልጄን አልድርም ብለው የሚፈርሙት።
ብርቱካን ተስፋዬ የ17 ዓመት ወጣት ስትሆን ዘንድሮ የ10ኛ ክፍል ተማሪ ናት። የሶላር ኃይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማት ትናገራለች።
ያው እንግዲህ ሳጠና ምንጭ ኖት ብጽፍ ምናምን ይጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞናል። ያው እንዳይድሩ ይፈርመዋል፣ ቃል ገብተዋል። ጠዋት ይወጣል። አውጥልኝ ብዬ ሄዳለሁ። እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ቻርጅ አድርጎ ምናምን ብያቸው ይሄዳሉ። ብዙ አገኛለሁ። አንድ 50-60 አገኛለሁ። ቡክ ከፍቼ አጠራቅሚ አለ። ለምሳሌ 3200 ብር አድርጋለሁ።
አቶ ሀብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከ2 ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ።
ይህ ስራ ሲሰራ ቤዝላይን ዳታ ተወስዶ ነው። ከ2 ዓመት በኋላ ፕሮጀክት ቫሉ ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች 1 ከ10 ሆነ ከኮንትሮል ሳይቱ ጋር ሲወዳደር ጋብቻ ፈጸሙ። ወደ ትምህርት ቤት የሚሄድ ደግሞ 3 እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም። የቤት ውስጥ የቤት ስራ ሊሰርሻሉ። ሁለተኛ ልጆቹ ጥናት ያቀኑበታል። ስተኝ በሁኔታ ላይ ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንስ ነው። ምክንያቱም አሁን እዚህ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል እና ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ ንግዶችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። ማታ ልጆች ትምህርት መማሪዎች ሲኖሩ ጥናት ያጠናሉ። ምክንያቱም እነዚህ የኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። 80%ን አቴንድ ማድረግ አለባቸው።
አቶ ጂራ ስዩም በቤንሻንጉል ግምዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ።
ፖፑሌሽን ካውንስል የሚባል ድርጅት ይህን ቦታ ማበርከት የቻለበት ዋና ዓላማ የሴት ልጅን ያለ እድሜ ጋብቻ ለማስቀረትና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። በአብዛኛው ያው ከዚህም በፊት ሁሉም እንደየአካባቢው ማህበረሰብ ባህልና ወግ ለምሳሌ በአማራው ማህበረሰብ የጉሙዞች አካባቢ ላይ ያለ እድሜ ጋብቻዎች ይታዩ ነበረ። ከዛም በፊት የነበረውና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለመብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አመጣ። ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው። የእነዚህ ተማሪዎች ወላጆችም የገቡትን ቃል 100% እየፈጸሙ ነው።
ኤደን ገረመውን ለቅንብሮ አመሰግናለሁ። አድማጮች፣ በርከት ባሉት ለምሽቱ በተቀናበሩ ወቅታዊ ዘገባዎችና ቅንብሮች ምክንያት በሰዓቱ የምሽቱን ዜማ ማሰማት አልቻልንም። በዚህ በተከታዩ ዜማ ነው ታዲያ የምንሰናበተው። ትግርኛ ይከተላል። ሮፍናን ጨረቃ ይለናል። በእኔ በኩል ሰላም ትናደሩ
Damn, girl.